ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ግንቦት 11 2015 ዓመተ ምህረት ዝግጅታችን ጀመረ።
መረማውና ተፈጠጡ በኢትዮጵያዊነት ጥላት ብቻ ከመላ ኢትዮጵያውያን ጋር በመሆን የሚፈጽሙ እንጂ በአማራ ክልል በሚደረግ በተናጠል ስራ የሚፈጽሙ አለመሆናቸውን በዝርዝር መንከር ወጣቋም ማያዝ ያስፈልጋል።
ቀደም ብለን የሰማናቸው የአማራ ክልል ርዕሰ መስተዳድር ይልቃል ከፋለን ነው። በባህር ዳር ከተማ ለክልሉ ከፍተኛና መካከለኛ አመራሮች በተዘጋጀው መድረክ ላይ ከተናገሩት እየተወሰደ ነው። በሌላ በኩል ደግሞ የባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ ምሁር አስተያየት ማካተናል።
ይሄ ገመንግስ ህዝቦችን ብቻ አይደለም በብሔር የነጠላቸው መሪዎችን ሁሉ በጣጥቷቸዋል፣ አንድ እንዳይሆኑ አድርጓቸዋል። አሁን ብልጽግና እንደ ብልጽግና ስትመለከቱ በዚህም በዛም የሚያወጡት መግለጫ ኢቭን አይደማመጡም። እንደ አንድ ፖለቲካ መሪ እንኳን አጀንዳቸውን እንኳን በትክክል አይረዱም።
ረዳት ፕሮፌሰር ኤፍሬም አሃዱን የሰማናቸው። ዝርዝሩ በአብይ ርዕስ ይቀርባል። ሌሎች ጉዳዮችም ተካተዋል። እንደማምሽታችኋል አድማጮቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ ደግሞ ስርጭቱን ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብሩ ሲሳይ አሸናፊና ግርማ ደግፋም አብረውናሉ። ዋና አዘጋጃችን ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ ደግሞ @voaamharic ላይ በቀጥታ በመደመጥ ላይ ይገኛሉ። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን እንድታመሹ እንጋብዛለን። አስቀድመን ዋና ዋና የዓለም ዜናዎችን እንስማ።
ጤናስ ሊንክ ፕራትና ክፍራን እንደምን አመሻችሁ። ከምሽቱ ዜና ጋር እንግዶልኝ ነኝ። በካርቱም ጦርነቱ በነዋሪዎች ላይ ከፍተኛ ጫና ማስከተል ላይ ባለበት ወቅት የታጠቁ ቡድኖችና ግለሰቦች የሚፈጽሙት ዝርፊያ ሌላ አሳሳቢ ጉዳይ ሆኗል ተብሏል። የፈጥኖ ድራሽ ኃይሉ በመድር ከተማዋን በተሻለ መቆጣጠሩና ጦር ሠራዊቱ ደግሞ በአየር ድብደባውን እንደቀጠለ በሚነገርበት ወቅት ውጊያው ከጀመረበት ከሚያዝያ 7 ጀምሮ የፖሊስ አባላት በመንገድ ላይ እንደማይታዩ ነዋሪዎች በመናገር ላይ ናቸው። ማንንም የሚጠብቀን የለም፣ ፖሊስ የለም፣ መንግስትም የለም። ወንጀሎቹ ቤታችንን እየሰበሩ ያለንን ሁሉ በመውሰድ ላይ ናቸው ስትል የመንግስት ሰራተኛ መሆኗን የተናገረችው የ35 ዓመቷ ሳራ አብድላዚም ተናግራለች። የፈጥኖ ድራሽ ኃይሉ መኪና በመስረቅና የሰው ቤትን እንደ ካምፕ በመጠቀም ላይ መሆናቸውን አንዳንድ የዓይን እማኞች ተናግረዋል። የፈጥኖ ድራሽ ኃይሉ ይህን ያስተባብላል። 17000 የሚሆኑና በሱዳን ባሉ ሁለት አደገኛ እስር ቤቶች የነበሩ ፍርደኞች በጦርነቱ መጀመሪያ ላይ ተለቀዋል። የእስር ቤቱ መሰበር አንዱ ሌላውን ተጠያቂ ያደርጋል። በማዕከላዊ ምስራቅ ቡርኪና ፋሶ በጂሃዲስቶች የተፈጸመ ነው በተባለ ጥቃት 20 ሰዎች መገደላቸው ተሰምቷል። በዚህ ሳምንት ሁለት ጊዜ ታጣቂዎች ሁለት መንደሮችን ወረው ሴቶችና ሕፃናትን ጨምሮ 20 ሰዎችን እንደገደሉ የኤኤፍፒ ዘገባ አመልክቷል። አጥቂዎቹ በሁለቱ መንደሮች ቤቶችን ካቃጠሉ በኋላ የቁም ከብቶችን ይዘው ሄደዋል ሲሉ አንድ የአካባቢው ባለስልጣን ተናግረዋል። ተጨማሪ ጥቃት ሊሰነዘር ይችላል በሚል ፍራቻ ነዋሪዎች መንደሮችን ጥለው እየወጡ እንደሆነ ተነግሯል። የጸጥታ ኃይሎች ጥቃት መፈጸሙን አረጋግጠው አካባቢውን በቁጥጥር ስር ለማድረግ እየተንቀሳቀሱ መሆኑን አስታውቀዋል። ከጋናና ኮንጎ በሚዋሰኑት መንደሮች ውስጥ እስልምና አክራሪዎች ከዚህ በፊት በተደጋጋሚ ጥቃት ሲፈጸሙ እንደነበር ተነግሯል። 24 ሲቪሎችና 20 ሚሊሻ አባላት ባለፈው ወር በደረሰ ጥቃት መገደላቸውም ታውቋል። ከማሊ የሚመጡ ናቸው በሚባሉ የእስልምና ነውጠኞች ላለፉት 8 ዓመታት ተፈጽሟል በተባለ ጥቃት በቡርኪና ፋሶ ከ10000 ሰዎች በላይ መገደላቸው ሲነገር ቢያንስ 2 ሚሊዮን የሚሆኑ ተፈናቅለዋል። 1/3 የሚሆነው የአገሪቱ ክፍል ከመንግስት ቁጥጥር ውጪ ነው ተብሏል። በካሜሩን በ10ም የአገሪቱ ክልሎች በፍጥነት በመዛመት ላይ ያለውን ኮሌራ ወረርሽኝ ለመግታት ባለስልጣናት ገበያዎችን ዘግተዋል። መንግስት እንደሚለው 20 ሺህ የሚሆኑ ሰዎች በኮሌራ ተጠቅተዋል። በአገሪቱ ከሚኖረው 26 ሚሊዮን ህዝብ ውስጥ ወደ ሆስፒታል ለህክምና የሚሄደው ሰው ቁጥር እጅግ አነስተኛ በመሆኑ በበሽታ የታወቁ ሰዎች ትክክለኛ ቁጥር ከተጠቀሰው ሊበልጥ እንደሚችል ተሰግቷል። በመዲናዋ የሚገኙ 3 ዋና ዋና ገበያዎች መዘጋታቸውን መንግስት አስታውቋል። ገበያዎቹ ላይ በብዛት የሚሳተፉትና እድሜያቸው ከ21 እስከ 35 የሚደርሱ ወንዶች በኮሌራው ከተጠቁት ከፍተኛውን ቁጥር እንደሚይዙ መንግስት አስታውቋል። በሽታው መከሰቱ ከታወቀበት ከሚያዝያ 9 ጀምሮ በደርዘን የሚቆጠሩ ሰዎች መሞታቸው ሲታወቅ ሆስፒታሎች በታማሚዎች ተጨናንቀዋል ተብሏል። የሰባዊ ረድኤት ሰራተኞች ርቀት ባላቸው የገጠር መንደሮች መድረስ ስለማይችሉ የታማሚዎች ቁጥር ከተጠቀሰው በላይ ሊሆን እንደሚችል የቪኦኤው ሞኪ ኬንዚካ ከያውንዴ ላከው ዘገባ አመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ ነው። ባለፈው ዓመት በነበረው ጸረ መንግስት ተቃውሞ ተሳትፈዋል የተባሉ 3 ግለሰቦች ላይ ኢራን ዛሬ አርብ የሞት ቅጣትን ተፈጻሚ አድርጋለች። ሚዛን የተሰኘው የአገሪቱ ፍትህ መስሪያ ቤት ድረገጽ እንዳስታወቀው ማጂድ ካዜሚ፣ ሳለህ ማርሃሽሚ እና ሳይድ ያጎቢ በተባሉ ግለሰቦች ላይ የሞት ቅጣቱ ተፈጻሚ ተደርጓል። ሰዎቹ በምን መንገድ እንደተገደሉ ግን አልተገለጸም። 3 ግለሰቦች አንድ የፖሊስ አባልንና 2 የጸጥታ ጠባቂዎችን ገድለዋል ሲሉ ባለስልጣናት ይከሳሉ። በሌላ በኩል 3 ግለሰቦች ላይ ሰቆቃ ተፈጽሟል፣ ፈጸሙ የተባለውን ወንጀል በቴሌቪዥን ቀርበው በግዴታ እንዲያምኑ ተደርጓል፣ እንዲሁም በሕግ ሂደት የመዳኘት መብታቸው ተገፍቷል ሲሉ የሰብአዊ መብት ተሟጋቾች ይከሳሉ። በአገሪቱ ከተደረገው ተቃውሞ ጋር በተያያዘ ኢራን እስካሁን 7 ሰዎች ላይ የሞት ቅጣትን ተፈጻሚ አድርጋለች። ማሻ አሚኒ የተባለች የ22 ዓመት ወጣት ሂጃብ በሚገባ አለበሽም በሚል በጸጥታ ኃይሎች ቁጥጥር ስር ሳለች ሕይወቷ ማለፉን ተከትሎ ባለፈው መስከረም የተቀሰቀሰው አመጽ አሁን ጋብ ያለ ቢመስልም አልፎ አልፎ ግን ተቃውሞች ይስተዋላሉ። በእስልምና እምነት ግዴታ የሆነውን ሂጃብ ባለመልበስ በርካታ ሴቶች በመንግስት ላይ ያላቸውን ተቃውሞ በማሳየት ላይ ናቸው። የሳውዲው አልጋ ወራሽ መሐመድ ቢን ሰልማን በጀዳ በመካሄድ ላይ ባለው የአረብ ሊግ ጉባኤ መክፈቻ ስነ ስርዓት ላይ ሶሪያንና ዩክሬንን እንኳን ደህና መጣችሁ ብለዋል። የሶሪያው ፕሬዝዳንት ባሻር አልአሳድ ከ12 ዓመታት መታገድ በኋላ በጉባኤው ሲታደሙ፣ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ደግሞ ከሩሲያ ጋር ላለባቸው ጦርነት ድጋፍ ለማሰባሰብ በጉባኤው ላይ ድንገት ተገኝተዋል። በሁለቱም አገሮች ላይ በሩሲያ የተፈጸመው የአየር ድብደባ ከፍተኛ ውድመት አስከትሏል። በሶሪያ ግን የሩሲያ ድብደባ የሚፈጸመው በአልአሳድ ጥያቄ ነው፣ በስልጣን ላይ ለመቆየት እንደረዳቸው ይነገራል። በርካታ የአረብ አገራት ከሩሲያ ጋር ያላቸውን ግንኙነት አሁንም እንደጠበቁ ሲሆን በዩክሬን ላይ በሚደረገው ጦርነትም ገለልተኛ አቋማቸውን እንዳሳዩ ነው። የአረብ ሊጉ ጉባኤ በሱዳንና በሌሎችም አካባቢዎች የሚካሄዱ ግጭቶች ላይ ያተኩራል ተብሏል። በመጨረሻም አድማጮች፣ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በጃፓን በሚካሄደው የቡድን 7 አገራት ጉባኤ ላይ ለመሳተፍ ወደዚያው እንደሚያቀኑ የዩክሬን የጸጥታ ባለስልጣናት አስታውቀዋል። ዜሌንስኪ ወደ ጃፓን በሚያቀኑበት በዚህ ወቅት ሩሲያ የዩክሬንን ከተሞች በአየርና በሚሳኤል መደብደቧን ቀጥላለች። የባክሙትን ከተማ ለመቆጣጠር የሚደረገው ከፍተኛ ፍልሚያም ቀጥሏል። ዋና ከተማዋ ኪቭ ትናንት ማምሻውን ኢራን ሰራሽ በሆኑ ድሮኖች ኢላማ ስትሆን አምሽታለች ተብሏል። በያዝነው የፈረንጆች ወር ለ10ኛ ጊዜ መሆኑ ነው። ድሮኖቹ በሙሉ በአየር ላይ እንዳሉ መደምሰሳቸውን የዩክሬን ሰራዊት አስታውቋል። የዩክሬን መከላከያ ሰራዊት በሌላ በኩል ዛሬ ማምሻውን 16 የሚሆኑ ድሮኖችን እንዲሁም 1 ክሩዝ ሚሳኤልን መተው መጣላቸውን አስታውቀዋል። ቦታው የት እንደሆነ ከመግለጽ ግን ተቆጥቧል። በሂሮሺማ ጃፓን የሚካሄደው የቡድን 7 አገራት ጉባኤ በሩሲያ ላይ ጠንከር ያለ ቅጣት ለመጣል እንደሚመክር ይጠበቃል ተብሏል። አድማጮች፣ ለምሽቱ ያስኩት ዜና በዚሁ ተፈጽሟል። ከቀሪ መሰናዶዎች ጋር አብራችሁን አምሹ። መልካም ምሽት።
እንግዲህ ወልደን ለዓለም ዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ግንቦት 11 2015 ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። አድማጮቻችን፣ ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም ደግሞ በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በቀጥታ እየተደመጡ ይገኛሉ። አሁን ወደ ለቱ አብይ ረሰ ጉዳያችን ይሻገር። የአማራ ክልል ህዝብ የሚያነሳቸው መሰረታዊ ጥያቄዎች የሚፈቱት በሰላማዊ መንገድ ብቻ ነው ሲሉ የክልሉ ርዕሰ መስተዳድር ይልቃል ከፋለ ተናግረዋል። በባህር ዳር ከተማ ለክልሉ ከፍተኛና መካከለኛ አመራሮች የተዘጋጀውና ትናንትና በርዕሰ መስተዳድሩ ንግግር በተከፈተው መድረክ ውይይት እየተካሄደ ይገኛል። ርዕሰ መስተዳድሩ በውይይቱ መክፈቻ ንግግራቸው ባስተላለፉት መልእክት በክልሉ ከፍተኛ አመራሮች ላይ የሚደረገው የስም ማጥፋት ዘመቻ ክልሉን መሪ አልባ በማድረግ የህዝቡን ጥያቄ ለማዳፈን የታሰበ ነው ብለዋል። የአማራ ህዝብ የመሰረታዊ ጥያቄዎች የሚፈቱት ህዝቡ ከአመራሩ ጋር አንድነቱን በማጠናከር ከጎራባሽ ክልሎችና ከፌደራል መንግስቱ ጋር በጋራ በመቆም ነው ብለዋል ርዕሰ መስተዳድሩ። የአሜሪካ ድምጽ ያነጋግራቸው የባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ ምሁሩ ረዳት ፕሮፌሰር ኤፍሬም አህዱ ግን ብልጽግና ፓርቲ ለአማራ ህዝብ ጥያቄዎች ምላሽ መስጠት የሚችለው በውስጥ ያለውን ክፍፍል ቀርፎ እንደ አንድ ፓርቲ መንቀሳቀስ ይችሉ ነው ብለዋል። አስቴር መስጋናው ዝርዝር አላት።
ትላንት ሐሙስ ግንቦት 10 ቀን 2015 ዓመተ ምህረት የተጀመረውና ለአምስት ቀናት እንደሚቆይ የተነገረው የአማራ ክልል ብልጽግና ፓርቲ ከፍተኛና መካከለኛ አመራሮች ውይይት በቅርብ ጊዜ በክልሉ ከተከሰቱ ግጭቶች በኋላ የመጀመሪያው ነው። የውይይቱ ዋና አጀንዳ ያደሩ የአማራ ህዝብ ጥያቄዎች መሆናቸውን የክልሉ ርዕሰ መስተዳድር ይልቃል ከፋለ ተናግረዋል። ርዕሰ መስተዳደሩ ያደሩ ያሏቸው የአማራ ህዝብ ጥያቄዎች የወሰንና የማንነት፣ የህገ መንግስት መሻሻል፣ የዜጎች መብት መከበር፣ የጨቋኝና ተጨቋኝ ትርክቶች ይስተካከል የሚሉትን ርዕሰ ጉዳዮች በማሳያነት ጠቅሰዋል። እነዚህ የህዝብ መሰረታዊ ጥያቄዎች የሚፈቱትም በሰላማዊ መንገድ ብቻ ነው ብለዋል። ጥያቄዎቹ ቀድሞውንም የታወቁ ቢሆኑም በተደራጀ አግባብ መልስ እንዲያገኙ እንቅስቃሴ አለመደረጉን የጠቀሱት ርዕሰ መስተዳደሩ ያደሩስ ጥያቄዎች ከሌሎች ወቅታዊ አጀንዳዎች ጋር ተደምረው ህዝቡን ለሌላ ቁጣ እየገፋፉት ናቸው ብለዋል። ይህም ሆኖ ክልሉን በማተራመስ የሚፈታ ነገር እንደሌለና ጥያቄዎቹ ምላሽ የሚያገኙት በኢትዮጵያ ጥላ ስር እንደሆነ ያስገነዘቡት ርዕሰ መስተዳደሩ የአማራ ህዝብ ከአጎራባች ክልሎችና ከፌደራል መንግስቱ ጋራ በመሆን እንዲፈቱ አቋም ይይዛል ብለዋል።
የኛ አላማችን ትክክለኛ ዲሞክራሲያዊ ሰላማዊ በሆነ መንገድ በኢትዮጵያዊነት ማዕቀፍ ስር ጥያቄዎች እንዲፈቱና እንዲስተናገዱ ማድረግ። ጥያቄዎቻችን ሁላ ሲመረመሩና ሲፈተሹ በኢትዮጵያዊነት ጥላ ስር ብቻ ከመላ ኢትዮጵያውያን ጋር በመሆን የሚፈቱ እንጂ በአማራ ክልል በሚደረግ በተናጠል ስራ የሚፈቱ አለመሆናቸውን በዝርዝር መምከር ወጥ አቋም መያዝ ያስፈልጋል። አማራ ክልል ለማተራመስ የሚደረገው መርዘኛ ፕሮፓጋንዳ ህብረተሰባችን ተጠቂነት ስሜት እንዲያዳብር አድርጓል። ህብረተሰባችን ተጠቂ ነኝ ብሎ እንዲያስብ በርካታ ምክንያቶች ቢኖሩም እነዚያን ችግሮች ተመልክተን መፍትሄ መስጠት ላይ ማተኮር እንጂ በየጊዜው በሚመጡ አጀንዳዎችና ግብታዊ እርምጃዎች ክልላችን በማተራመስ የሚቋጭ ትግል መኖር የለበትም። የትግል ስልታችን ንድፈን ለይተን አቋም ይዘን እንታገላለን። ይህ ከሆነ ጥያቄዎችን መለሳሉ፣ እንዴት እንደሚመለሱ ይታወቃል። ትግላችን ተጠናክሮ ይሄዳል። ይህን ለማድረግ ከአጎራባች ክልሎች ጋር፣ ከመላ ኢትዮጵያውያን ጋር፣ ከፌዴራል መንግስት ጋር እጅና ጓንት በመሆን የአማራ ክልል ህዝብ መብት ጥቅም እናስከብራለን እናረጋግጣለን።
በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ እና ዓለም አቀፍ ትምህርት ክፍል መምህር የሆኑት ረዳት ፕሮፌሰር ኤፍሬም አህዱ የአማራ ህዝብ ያነሷቸው ጥያቄዎች በወቅቱ ምላሽ አለማግኘታቸውን ተናግረዋል። ህዝቡ በተለያየ መንገድ ቁጣውን እየገለጸ ባለበት በዚህ ሰዓት የአማራ ብልጽግና ፓርቲ ቁጭ ብሎ መምከሩ ጥሩ ቢሆንም የአማራ ህዝብ ጥያቄዎችን ለመፍታት ግን የብልጽግና ፓርቲ አባላትና አመራሮች እንደ ሀገር ተናበውና ተከባብረው በጋራ መስራት እንዳለባቸው አስረድተዋል። አሁን ያለው ሁኔታ ግን ያ አይደለም ብለዋል።
ይሄ ገመንግስ ህዝቦችን ብቻ አይደለም በብሔር የነጠላቸው መሪዎችን ሁሉ በጣጥቷቸዋል። አንድ እንዳይሆኑ አድርጓቸዋል። አሁን ብልጽግና እንደ ብልጽግና ስትመረከቱ በዚህም በዛ የሚያወጡት መግለጫ ኢቨን አይደማመጡም። እንደ አንድ የፖለቲካ መሪ እንኳን አጀንዳቸውን እንኳን በትክክል አይረዱም። የተለያየ ነው የሚያንጸባርቁት። ስለዚህ በክልሉ የሚከናወነው ጥያቄዎች አልተመለሱም። ይሄ ጥያቄዎች እንዲመለሱ ሌሎች ክልሎችም አብረው መንቀሳቀስ ይገባቸው ነበር። አትሊስት እንደ ብልጽግና ምክንያት የአንድ ክልል ጥያቄ ካልተመለሰ ያው ሀገር ሰላም እንደማይሆን ይታወቃል። ስለዚህ ሌሎችም ሊያግዙ ሲገባ እንደውም ከመግለጫው እንደምናየው የአማራ ብልጽግና መሪዎችም እንደሚሉት በማህበረሰቡ ውስጥ የተጠቂነት ስሜት ከጊዜ ወደ ጊዜ እንዲፈጠር እያደረጉ ነው። ይህ የአማራ ክልል መሪ እንዳይኖረውም እየተደረገ ነው። ህዝቡንም አንድ ለማድረግ መጀመሪያ እኛ እንድንሆን እንነጋገር እያሉ ይመስለኛል በእኔ አረዳድ። ስለዚህ መልእክቱ ያው አንድም ለህዝብ ነው፣ አንድም ለራሳቸው ፓርቲ ለብልጽግና ይመስለኛል።
ረዳት ፕሮፌሰር ኤፍሬም አክለውም ችግሮች ከመፈጠራቸው በፊት የህዝብ ጥያቄ ምላሽ ለመስጠት እንዲህ አይነት ውይይቶች ቢደረጉ ተገቢ ነበር ብለዋል። የአማራ ክልል የመንግስት ኮሙኒኬሽን አገልግሎት ጽህፈት ቤት ኃላፊ አቶ ግዛቸው ሙሉነህ በትላንትናው የውይይት ውሎ ላይ ስለተነሱ ጥያቄዎች በክልሉ መንግስት ቴሌቪዥን ቀርበው አብራርተዋል።
የዜጎች መብት እንዴት ነው የሚከበር? በክልሉ ውስጥም በክልሉ ውጭም ዜጎቻችን መብቶቻቸው እንዴት ይከበራል ሚሉ መሰረታዊ ተደርገው በተለያየ ጊዜ የወጡ ያደሩ ያሉ ጥያቄዎች ሲደመር በአጠቃላይ ደግሞ የአማራ ህዝብ የሚፈልገው ሰላም ነው። የሰላም ጥያቄ ያለበት፣ ዲሞክራሲ ጥያቄ ያለበት፣ በተለይም ደግሞ አሁናዊ ፈተናዎቹ ይሄ መሪ የማሳጣት እንቅስቃሴ፣ ስርዓት አልበኝነት፣ የተጠቂነት ስሜት እንዲጎለብት የሚያደርጉ ዝንባሌዎች፣ ጠላትን እያበዙ ወዳጅን የሚቀንሱ አይነት አካሄዶች እና መሪን ከመሪ መሪን ከአባሎቹ መሪን ከአጠቃላይ ከህዝቡ ትስስሩን ሊበጥሱ የሚችሉ አጠቃላይ አደጋዎች እየተሰሩበት ያለ እንደሆነ በሚገባ ታይቷል።
የገዢው የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባልና የአማራ ክልል ጽህፈት ቤት ኃላፊ የነበሩትን የአቶ ግርማይ ሽጥለን ግድያ ተከትሎ በአማራ ክልል ከፍተኛ የሆነ ጸጥታዊ ውጥረት መፈጠሩን በትላንቱ የመክፈቻ ንግግራቸው የገለጹት ርዕሰ መስተዳድሩ ዶክተር ይልቃል ከፋለ ለወቅታዊ ችግሮች መነሻው ጽንፈኝነት ነው ብለዋል። በባህር ዳር በተጀመረው በዚህ ውይይት ከክልሉ ልዩ ልዩ አካባቢዎች የተውጣጡ 1400 የብልጽግና ፓርቲ ከፍተኛና መካከለኛ አመራሮች በመሳተፍ ላይ ናቸው። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴርን በእጅጉ አመሰግናለሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በሰሜን ኢትዮጵያ ጦርነት ምክንያት ከትግራይ ክልል ልዩ ልዩ አካባቢዎች የተፈናቀሉ ሰዎች ወደ ቀያቸው ለመመለስ ጠይቀዋል። በዛሬው ዕለት ተፈናቃዮችን ወክለው ከትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ጋር ውይይት ያደረጉ ተፈናቃዮች ወደ ቀያቸው ለመመለስ ተደጋጋሚ ጥያቄ ማቅረባቸውን አውስተው አፋጣኝ ውሳኔ እንዲሰጣቸው ጠይቀዋል። ከክልሉ የማህበረሰብ ተወካዮች ጋር ውይይት ያደረጉት አቶ ጌታቸው ከፌደራሉ መንግስት ጋር በመተባበር ተፈናቃዮችን ወደ ቀያቸው የመመለሱን ስራ እንደሚያስፈጽሙ ተናግረዋል። የተጠያቂነትና በክልሉ ውስጥ አሉ የተባሉ የጸጥታ ስጋቶች ከተሳታፊዎች በኩል መነሳታቸውን የአሜሪካ ድምጽ ሰምቷል። ከማህበረሰቡ ጋር የተደረገው ይሄ ውይይት ለመገናኛ ብዙሃን ዝግ ነበረ። በሌላ ዜና የ42 ሀገራት ኤምባሲዎች ወታደራዊ አታሺዎች የሰላም ስምምነቱ ትግበራ ሂደት ያለበትን ሁኔታ በመጎብኘት ላይ ይገኛሉ። ሙልጌታ ጽባ የዘገባዎችን ዝርዝር ይነግረናል።
ከተመሰረተ 50 ቀናትን ያስቆጠረው የትግራይ ክልል ጊዜያዊ አስተዳደር ዛሬ በመቀለ ከተማ ከማህበረሰብ ተወካዮች ጋር ውይይት አካሂዷል። በክልሉ ውስጥ ከሚገኙ ከሁሉም አካባቢዎችና ከጦርነቱ በፊት በትግራይ ክልል ስር ከነበሩ አሁን ደግሞ በአማራ ክልል ስር አስተዳደር ከሚተዳደሩ አካባቢዎች የተፈናቀሉ ሰዎች ጨምሮ በአጠቃላይ 600 የሚደርሱ የማህበረሰብ ተወካዮች በውይይቱ ላይ ተሳትፈዋል። አቶ ጌታቸው ረዳ ከማህበረሰቡ ተወካዮች ጋር ያካሄዱት ውይይት ለብዙሃን መገናኛ ዝግ ነበር። በውይይቱ ላይ ተሳታፊ ከነበሩት አንዷ ወይዘሮ ረህመቱ ሐድሽ ከወፍላ ወረዳ ተፈናቅለው በማይጨው ከተማ እንደሚኖሩ ለአሜሪካ ለአሜሪካ ገልጸዋል። ተፈናቃዮች ወደ ቀያችን እንድንመለስ ተደጋጋሚ ብንጠይቅም መልስ አላገኘንም ብለዋል።
እና ለመረብትናን መልስ ሐሳብነና ማለት ግን አውግዚያውማ
ወደ ቀያችን እንድንመለስ ፍላጎት አለን። ጊዜያዊ አስተዳደሩ ግን ዛሬ ነገ ያለ እስካሁን አቆይቶናል። እርዳታ ለኛ መጥቶም ያስቀሩት ነው። ጊዜው የሚዘራበት ነው። ዘንድሮ ያልዘራ በሚቀጥለው አመት አያገኝም። ጊዜያዊ አስተዳደሩ 6 ወራት አስቆጥሮ እስካሁን ምንም አልሰራም።
የውይይቱ ተሳታፊዎች ካነሷቸው ጥያቄዎች ውስጥ ተፈናቃዮች ወደ ቀያቸው መመለስ እንደሚገኝበት ያገለጹልን ደግሞ ያስተዳደሩ ጽፈት ቤት ኃላፊ አቶ አማኑኤል አሰፋ ናቸው።
ተፈናቀሉ ህዝቦች ወደ ቀያቸው መመለስ ካልቻሉ በዚህ ሰዓት ክረምት እየደረሰ ነው ያለው። ስለዚህ ምርታማነቱን ማረጋጋት አይችልም፣ ማረስ አይችልም፣ ማፍራት አይችልም። ስለዚህ ክረምት ላይ አፍርቶ ወይም ዘርቶ የእርሻ ስራውን አከናውኖ ለሚቀጥለው 2016 ዓመተ ምህረት ራሱን መቻል ካልቻለ ችግሩ ዘላቂ ይሆናል። ዙ በልመናና በችግር ውስጥ እንዲኖር ያደርጓል። በሚቀጥለው ክረምት ያው እንደምታቆ መጠለያ ጣቢያዎች በሸራ በመናምን የተጠጋገኑ ናቸው። ስለዚህ በዚህ ሁኔታ እንዴት ህዝቡ ሊኖር ይችላል? ስለዚህ መንግስት እነዚህ ጉዳዮች ቀዳሚነት ሰጥቶ መስራት ካልቻለ ችግሩ በጣም ከፍተኛ አደጋ እየሆነብን ነው። ሰው በረሃብ እየሞተ ነው ያለው። ህመም ምክንያት በርዛት ምክንያት ለከፍተኛ ህመምና ሞት እየተጋለጠ ነው ያለው።
ውይይቱ ከመጀመሩ በፊት የመክፈቻ ንግግራቸውን በይፋ ያደረጉት አቶ ጌታቸው ረዳ አስተዳደራቸው ከፌደራሉ መንግስት ጋር በመተባበር ተፈናቃዮች ወደ ቀያቸው የመመለስ ስራ እንደሚተገብር ተናግረዋል። አቶ ጌታቸው በዚህ ንግግራቸው ላይ በጦርነቱ ምክንያት በህዝብ ላይ ተፈጽሟል ላሉት በደል ተጠያቂነት እንዲኖር አስተዳደራቸው እንደሚሰራም ተናግረዋል።
አብ ትግራይ ተፈጸሙ ገበናት መልእኻ ተሐታትነት ተረጋግጸለም ተወይንኻ
በትግራይ የተፈጸሙ ወንጀሎች በኢትዮጵያ ውስጥ ከሚደረግ የፍትህ ሂደትና ተቋማትና ከትግራይ ተቋማት ውጪ የሆነ ዓለም አቀፍ ተቋማት የግድ ያስፈልጋል። መጠራጠሩም ጠፍቶ ወደ መተማመን እንዲያድግ ተብሎ ተጠያቂነት ይቅር የሚባል ነገር የለም። ተቀራርቦ መስራት ግን ያስፈልጋል።
የትግራይ ኃይሎች ፈጽመውታል የተባሉ ወንጀሎችም በገለልተኛ አካል እንዲጣራ ዝግጁ መሆናቸው ገልጸዋል። ክልሉ ከፌደራሉ መንግስት ጋር የተሻለ ግንኙነት እንዲኖር እየሰራ እንደሚገኘው ሁሉ ከአማራ ክልልና ከኤርትራም ጋር ለህዝቡ ሰላም ሲባል ተመሳሳይ ነገር ማድረግ እንደሚያስፈልግ ተናግረዋል። የጽፈት ቤቱ ኃላፊ አቶ አማኑኤል አሰፋ በበኩላቸው ህዝቡ የሚያነሳቸው ጥያቄዎች እንዲፈቱ ለማድረግ ውይይቱ ጠቀሜታ አለው ብለዋል።
በተቻለ መጠን ከህዝቡ ጋር ተባብረን መፍታት ያለብን ችግሮች፣ መስራት ያለብን ነገሮች ቀዳሚነት ሰጥተን መስራት የሚያስችል መድረክ ነው እየሆነ ያለው። ሁሉም አመራር በሚገባው ልክ እየተነገረው ነው ያለው። በዚህ ተግባብተን የህዝቡን ችግር ቀዳሚነት ሰጥተን ለመፍታት የሚያስችሉ እድሎች እንፈጥራለን። ከፌደራል መንግስት ጋር የተጀመሩ ግንኙነቶችና የሰላም ውይይቶችን ማጠናከረን ቀዳሚነት መስጠት ያለብን ነገሮች ለይተን ለመስራት የሚያስችል ሀሳቦች እየቀረቡ ነው ያሉት።
ሌላ በውይይቱ ላይ የተነሳ ጉዳይ በክልሉ ውስጥ በተለያዩ ከተሞች ዘረፋ መኖሩ ነው። አቶ ጌታቸው በተለያዩ ቦታዎች የሚታዩ ዘረፋዎች ለማስቆምና ጸጥታ ለማስከበር አስተዳደራቸው ትኩረት ሰጥቶ እንደሚሰራ ተናግረዋል። በሌላ ዜና የ42 ሀገራት ኤምባሲ ወታደራዊ አታሼዎች በትግራይ ክልል የሰላም ስምምነቱን ትግበራ እየጎበኙ ናቸው። የኢትዮጵያ መከላከያ ሰራዊት የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ ለአሜሪካ ድምጽ እንደገለጹት የዩናይትድ ስቴትስ ጨምሮ የ42 ሀገራት ኤምባሲ ወታደራዊ አታሼዎችና የ10 ዓለም አቀፍ ተቋማት ተወካዮች የሰላም ስምምነቱ ትግበራ በአካል ለመመልከት ወደ ትግራይ መምጣታቸውን ገልጸዋል። በብዙሃን መገናኛ የሚከታተሉት የሰላም ስምምነቱ ትግበራ ራሳቸው መጥተው በአካል እንዲመለከቱት በማድረግ የትጥቅ መፍታትና ተዋጊዎች መልሶ የማደራጀት ስራ DDR ትልቅ ሀብት ስለሚያስፈልግ ሀብት የማሰባሰብ ስራ ላይ አጋዥ እንዲሆኑ ታልሞ የተካሄደ መሆኑን ጀነራሉ ጠቁመዋል። ጉብኝታቸው ዛሬ ግንቦት 11 2015 ዓ.ም መጀመሩንና የሚቀጥል መሆኑን ገልጸዋል። ለአሜሪካ ድምጽ ሙልጌታ አጽባህም መቀለ።
ከአሜሪካ ድምጽ የአርብ ምሽት ዝግጅታችን ነው ያዳመጣችሁ የምትገኙት። አድማጮቻችን ወደ ቀጣዩ ዘገባ ስንሻገር በአዲስ አበባ ከተማ የጎዳና ህጻናትን በኃይልና በዘፈቀደ እየተሰበሰቡ የመብት ጥሰት እየተፈጸመባቸው እንደሆነ የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። ኮሚሽኑ ባወጣው መግለጫ በከተማዋ የአደባባይ በዓላት ሲከበሩና ዓለም አቀፍ ስብሰባዎች በሚኖሩበት ጊዜ የጎዳና ላይ ህጻናት በየቦታው ያለፈቃዳቸው እየተሰበሰቡ በጅምላ ተይዘው ወደ መቆያ ስፍራ ይወሰዳሉ ብሏል። ይሁንታ የሰባይ መብቶቻቸውን የሚጥስና የህግ መሰረት የሌለው እንደሆነም በኮሚሽኑ የክትትልና ምርመራ ዳይሬክተር ሰላማዊት ግርማይ ለአሜሪካ ድምጽ ተናግረዋል። እንደ አይነት የኃይል የዘፈቀደና ህግ ወጥ አሰራር ሊወገድ እንደሚገባም ኮሚሽኑ በመግለጫው አሳስቧል። በጉዳዩ ላይ አስተያየት የሰጠው የሴቶች ህጻናትና ማህበራዊ ጉዳይ ሚኒስቴር የዚህ አይነቱ አካሄድ ተቀባይነት እንደሌለው ሲገልጽ፣ የአዲስ አበባ የሴቶች የህጻናት ማህበራዊ ጉዳይ ቢሮ ደግሞ ዜጎችን ከጎዳና ላይ የማነሳው በፈቃዳቸው ነው ብሏል። ከአዲስ አበባ የሰላምና ጸጥታ አስተዳደር ቢሮ አስተያየት ለማግኘት ያደረግነው ጥረት ግን ለዛሬ አልተሳካም። ገብረ ሚካኤል ገብረ መድን ቀጣዩን ዘገባ ልኮልናል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ በአዲስ አበባ ከተማ ህዝባዊና ሃይማኖታዊ በዓላት በሚከበሩበት ጊዜ እንዲሁም በመዲናዋ የሚደረጉ ዓለም አቀፋዊና አህጉራዊ ጉባኤዎች ሲኖሩ በርካታ የጎዳና ላይ ህጻናት በመንግስት የጸጥታ ኃይሎች ከሚያድሩበት ቦታ እንዲነሱ በማድረግ ወደ ማቆያ ስፍራዎች ይወሰዳሉ ይላል። ይህ የሚደረገውም የህጻናቱን መብት በጣሰ አኳኋን መሆኑን በኮሚሽኑ የክትትልና ምርመራ ክልላዊ ዳይሬክተር ሰላማዊት ግርማይ ለአሜሪካ ድምጽ ተናግረዋል።
በጣም በርካታ የሆኑ ሰዎች ያው በየተያዙ በጅምላ በፖሊስ አስገዳጅነት ማለት ነው ያው ከጎዳና ላይ እየተጫኑ በፈቃዳቸው ሳይሆን በቁጥጥር ስር ይውላሉ ማለት ነው። የሚያዙበት አግባብ በጣም መሸት ብሎ 3-4 ሰዓት በኋላ ጀምሮ እስከ ሌሊት 7-8 ሰዓት የሚሄድበት ሁኔታ አለ። በዚህ አግባብ እንግዲህ ያው በጣም በርካታ ሰዎችን ፖሊስ በቁጥጥር ስር እየዋለ ወደ ማቆያ ቦታዎች የሚያስገባበት አግባብ ያው የህግ መሰረት የሌለው ነው ማለት ነው።
ኮሚሽኑ በተለያዩ ጊዜያት የቀረቡለትን ጥቆማዎች መሰረት በማድረግ ባደረገው ክትትል ቁጥራቸው ከ5000 እስከ 7000 የሚደርሱ ህጻናት በከተማዋ የጸጥታ ኃይሎች ከጎዳና ላይ በሌሊት ታፍሰው በአቃቂ ክፍለ ከተማ በሚገኝ የተሐድሶ ማዕከል ውስጥ ተይዘው መቆየታቸውን አረጋግጫለሁ ብለዋል። በዚህ ማዕከል ውስጥ ያለው የአያያዝ ሁኔታቸውም ጉድለት እንዳለበት ሰላማዊት ግርማ ይጠቅሰዋል።
በአንድ ክፍል ውስጥ በጣም ብዙ ሰዎች የመያዝና የመታፈን እንደዚሁም በቂ አየር እንቅስቃሴ በሌለበት ክፍል ውስጥ መያዝ፣ የንጽህና ልብስ ሳይቀይሩ በጣም በርካታ ቀኖች የት እንዳሉ የሚያውቅም ስለሌለ ወይም እንደልባቸው መንቀሳቀስም ስለማይችሉ ንጽህና አጠባበቅ ላይ ክፍተቶች አሉ። ምግብ አገልግሎት ላይ ክፍተት አለ። እንደዚሁ ደግሞ የሕክምና በተለይ ተላላፊ በአንድ ክትትል ወቅት ለምሳሌ እንደዚሁ ተላላፊ በሽታዎች በጣም በርካታ የተያዙ ሰዎች ከዛው ወደ ተላላፊ በሽታ ገብቶ ያው ወደ ጤና ችግር የገቡበት እንዲሁም ያው ከተለቀቁ በኋላ ደግሞ ሕክምና እንዲያገኙበት የተደረጉ ሁኔታዎች እንዳሉ በክትትል ወቅት መታዘብ ችለናል።
ከነሐሴ 2014 እስከ ጥር 2015 ዓ.ም ድረስ ባለው ጊዜ ውስጥ በአዲስ አበባ ከተማ የጎዳና ህጻናትን ጨምሮ ቢያንስ 14000 ሰዎች ከጎዳና ላይ በጸጥታ ኃይሎች በግድ ታፍሰዋል ይላል ኮሚሽኑ። የአሜሪካ ድምጽ ስለዚህ ጉዳይ የአዲስ አበባ ከተማ የሴቶች የህጻናትና ማህበራዊ ጉዳይ ቢሮን ጠይቋል። የቢሮው ምክትል ኃላፊ ወይዘሮ ገነት ቀጣው በሰጡት አስተያየት ቢሮው የጎዳና ላይ ህጻናትን ጨምሮ የጎዳና ተዳዳሪዎችን የሚያነሳው በእቅድ ነው፣ ሂደቱን በፍላጎት ላይ የተመሰረተ ነው ብለዋል።
ሁሉ አዳራቸውን ጎዳና ያደረጉ ዜጎች እናነሳለን። በእቅድ ማለት በጀት ይዘንለት ነው የምናነሳው። ጎዳና እንደ የትኛውም ስራ ክፍል በጀት አለው።
የጎዳና ላይ ተዳዳሪዎች እና የጎዳና ላይ ህጻናት ፍላጎት ሳይኖራቸው ይነሳሉ የሚለው ላይ ምን ይሉኛል?
ጎዳና እኮ መኖሪያ አይደለም። ማህበራዊ ችግሮች ናቸው ዜጎችን ጎዳና የሚያወጧቸው። የማህበራዊ ችግር ተጎጂ ናቸው ብለን ነው የምናስበው እንጂ ጎዳና የነሱ ነው መኖሪያቸው ማደሪያቸው ማድረግ መብት አላቸው ብለን ስለማንነሳ እዚህ ላይ መግባባት ይጠይቃል ማለት ነው።
ስትሰበስቧቸው አንነሳም የሚሉት አሉ?
አላጋጠመንም።
ከአዲስ አበባ የሰላምና ጸጥታ አስተዳደር ቢሮ አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። የሴቶችና ማህበራዊ ጉዳይ ሚኒስትር ኤርጎጌ ተስፋዬ በሌላ መድረክ ላይ በአሜሪካ ድምጽ ስለ ጉዳዩ ተጠይቀው በሰጡት ምላሽ የጎዳና ላይ ህጻናት ያለ ፈቃዳቸው መነሳት የለባቸውም ብለዋል።
እንደተባለው ያለ ፈቃድ ህጻናትን ከጎዳና ላይ ህጻናትን ብቻ ሳይሆን ማንኛውም ዜጋ ያለ ፈቃድ መነሳት የለበትም። በሰብአዊ መብት ኮሚሽንም የተገለጸው ትክክለኛ ነው ብለን እኛም እንደ ሚኒስቴር መስሪያ ቤት የምናምንበት የምንሰራበትም አሰራር ያንን የበለጠ አጠናክረን መቀጠል ያለብን የዘመቻ ስራ መሆን የለበትም። ምክንያቱም ሰው ላይ የሚሰራ ስራ በጣም ከባድ ስራ ነው። ከመልመላ ጀምሮ እስከ አፈጻጸም ድረስ እንዴት ነው ከጎዳና ላይ መነሳት ያለባቸው? ወደ 17 የሚሆኑ ማኑዋሎችን ያዘጋጀ ነው። ጎዳና ላይ የሚገኙትን ዜጎች አሳምኖ በደንብ አምሯቸው እንዲለወጥ አድርጎ ወደ ተቋማት አስገብቶ የስነ ልቦና ድጋፍን ጨምሮ ህክምናን ጨምሮ ወደ ነበሩበት ሰላማዊ ኑሮ እስከሚመለሱ ማድረግ ጊዜንም ይፈጅ።
የሴቶችና ማህበራዊ ጉዳይ ሚኒስቴር ህፃናትን ጨምሮ የጎዳና ተዳዳሪዎችን ለመርዳት የተለያዩ የማህበራዊ ጥበቃ ፕሮግራሞችን ቀርጾ እየሰራ እንደሆነና ችግሩን በተቀናጀ መልኩ ለመፍታትም የማህበራዊ ጥበቃ ፈንድ ለማቋቋም መታቀዱን ሚኒስትሩ አቶ ኤርጎጌ ተስፋዬ ተናግሯል። የኢትዮጵያ ሰብአዊ መብቶች ኮሚሽን የክትትልና ምርመራ ዳይሬክተር ሰላማዊት ግርማይ በበኩላቸው መንግስት የጎዳና ላይ ህፃናትን በተመለከተ በሚሰራው ስራ ሁሉ ሰብአዊ መብታቸውን እንዲያከብር ጥሪ አቅርበዋል።
ማንኛውም ሰው በነጻነት የመንቀሳቀስ መብቱ ሊከበር የሚችለው በህግ አግባብ ብቻ እንደሆነ ያው የተለያዩ ሀገራችን ህገ መንግስት ጀምሮ እንደዚሁም የተለያዩ ዓለም አቀፍ ሰነዶችን ያው አጽድቃለች ሀገራችን። ስለዚህ በዛ መሰረት በተለይ ደግሞ ህጻናትን አስመልክቶ በህገ መንግስቱ በጣም ልዩ ጥበቃ ይደረግላቸዋል። የተለያዩ ደግሞ የህጻናት መብቶች ኮንቬንሽኖችም ያው ላይ ያሉ ድንጋጌዎች በተለይ የመያዝና ነጻነታቸውን የመገደብ ተግባር በጣም በጥንቃቄ ህግ መሰረት አድርጎ ብቻ የእነሱ ጥቅምና ደህንነት ቅድሚያ በመስጠት ብቻ እንዲከናወን ያስገድዳል ማለት ነው። ስለዚህ ይህን ኃላፊነት የፌዴራልም ሆነ የአዲስ አበባ ሴቶችና ህጻናት ቢሮ ማለት ነው ዘላቂ የሆነ የመፍትሄ ሀሳብ በመቀየስ እንደዚሁም መረጃ በማጠናከርና ስልጠና በማካሄድ ያው ዘላቂ የሆነ መፍትሄ ላይ ና የልጆቹን ጥቅምና ደህንነት ያስጠበቀ ምላሽ ሊሰጠው ይገባል ማለት ነው።
በኢትዮጵያ ውስጥ ወደ 150 ሺህ የሚገመቱ የጎዳና ላይ ህጻናት እንዳሉ የጠቀሰው የሰብአዊ መብት ኮሚሽን መግለጫ ከዚህ ውስጥ ወደ 60 ሺህ የሚጠጉት በአዲስ አበባ ከተማ እንደሚገኙም ይገመታል ይላል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን አመሰግናለሁ። በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ተኩል ነው። ዋሽንግተን ዲሲ ላይ ደግሞ ከቀኑ 8 ሰዓት ተኩል ላይ ነው። የመጽሔቱ ትንታኔ ይቀጥላል። ቀጣዩ ዘገባ ደግሞ ወደ ሱዳንና ቻድ ይወስደናል። በሱዳን ምዕራብ ዳርፉር ክፍለ ግዛት እየተካሄደ ያለው ከባድ ውጊያ ወደ አጎራባች ሀገሮች ይዛመታል የሚለው ስጋት እየጨመረ መሆኑን ተንታኞች ይናገራሉ። ከትናንት በስቲያ ረቡዕ ከሱዳን ጋር በሚያዋስነው የቻድ የድንበር አካባቢ የተገኘው የቪኦኤ ዘጋቢ የተኩስና የፍንዳታ ድምጽ ሰምቷል። የተገደሉ ሰዎች አስክሬኖችና ቁስለኞችንም አይቷል። የቻድ የፖሊስ አዛዥ በበኩላቸው ህዝቡ እንዲረጋጋ እያሳሰቡ መሆናቸውን ለቪኦኤ ገልጸዋል። ሄንሪ ዊልኪንስ ከቻድ ኩፍሩን ከተማ ያስተላለፈው ዘገባ ዝርዝሩን ይዟል። ቆንጅታዬ ታቀርበዋለች።
ኩፍሩን የምትባለው የቻድ የድንበር አካባቢ ላይ ሆኖ በስተምስራቅ ከወሰኑ ባሻገር 900 ሜትር ገደማ ርቀት ላይ ከምትገኘው ከቴንደልቲ ከተማ የተኩስ ድምጽ እየተሰማ ነው። የዓይን እማኞች እንደሚሉት በአካባቢው ጃንጃዊድ በሚባሉት በአረቦች ታጣቂ ቡድኖችና ራሳቸውን ከጃንጃዊዶቹ ጥቃት ለመከላከል በወጡ ጥቁሮቹ ሱዳናውያን መካከል ሌሊቱን ውጊያ ተቀስቅሷል። በውጊያው የቆሰሉ ወንዶች የሚጠለሉበት ቦታና የሕክምና እርዳታ ፍለጋ ድንበሩን ተሻግረው ሲገቡ ይታያሉ። በድንበሩ አካባቢ ውጊያ እየተካሄደ መሆኑንና ከተማዋ ውስጥ የገቡ ታጣቂዎችም እንዳሉ ከመካከላቸው አንደኛው ግራ ትከሻው ላይ ተመቶ የቆሰለ ሰው ይናገራል።
ከድንበሩ ባሻገር ውጊያ ሲካሄድ ነበር። አንዳንዶቹ ታጣቂዎች ከተማዋ ውስጥ ገብተው ነበር። እኛም የተወሰነን ሰዎች ልንከላከል ሞክረናል።
ቁስለኛውን በአካባቢው ወደሚገኝ የሕክምና ማዕከል የሚወስደው መኪና መጥቷል። በሱዳን የጦር ሰራዊትና የፈጥኖ ደራሽ ልዩ ኃይሉ ውጊያ ምክንያት ያገረሸው የምዕራብ ዳርፉር ጎሳዎች ብጥብጥ ወደ ቻድ መዛመቱ እንደማይቀር ነው ተንታኞች የሚናገሩት። የግጭት አፈታትና የሱዳን ጉዳይ አዋቂ የሆኑት በዩናይትድ ስቴትስ ሎንግ አይላንድ ዩኒቨርሲቲ የሕዝብ አስተዳደር ፕሮፌሰሩ በክሪ አልመዲኒ እንደሚከተለው ያስረዳሉ።
It's not in the interest of Europe or the United States or anyone.
የግጭቱ መከጠል ለአውሮፓም ለዩናይትድ ስቴትስም ይሁን ለማንም አይበጅም። ምክንያቱም ውጊያው ለረጅም ጊዜ ከቀጠለ በርግጠኝነት መዛመቱ የማይቀር ነው።
ወደ ቻድ ተሰደው ኩፍሩን ውስጥ የተጠለሉት በብዙ ሺዎች የተቆጠሩ ሱዳናውያን ስደተኞች ተረብሸዋል። ከድንበሩ ባሻገር የተገደሉ የጓደኞቻቸውና የዘመዶቻቸው አስከሬኖች ስደተኞቹ ወዳሉበት አካባቢ እየመጡ ነው። ስደተኞቹ አስከሬኑን ፊቱን በለበሰው ሸሚዝ ሸፍነው ተሸክመው ሲወስዱ ነው የሚታዩት። የቪኦኤ ዘጋቢም ቢያንስ 3 አስከሬኖችን አይቷል። እንደ አውሮፓውያን አቆጣጠር የ2003ቱ የዳርፎር ጦርነት ፈጥኖ ወደ ቻድ እንደተዛመተ ተንታኞች ያስታውሳሉ። የጸጥታ ጥናቶች ተቋም ቻድ ተቀማጭ ተንታኝ የሆኑት ሆይናቲ ረመጂ እንዲህ ሲሉ ያስረዳሉ።
It's something that's very dangerous and that can very easily spread the fightings to Chad.
በቀላሉ ወደ ቻድ ሊዛመት የሚችል እጅግ አደገኛ ሁኔታ ነው። ምክንያቱም ተዋጊዎቹ ራሳቸው በጎሳ የተደራጁ ናቸው።
አሁንም አስከሬኖች እየገቡ ነው። የቻድ የጸጥታ ኃይሎችም በብዛት የተሰበሰቡትን ስደተኞች መበተን ጀምረዋል። ኩፍር ላይ ስለተከሰተው ሁኔታ የተጠየቁት የቻድ የፖሊስ አዛዥ ሐሚድ ዱድዋን የሚከተለውን ምላሽ ሰጥተዋል።
If it does it happen that the rebel
የተተኮሰው ከሱዳን መንግስት ኃይሎች በኩል ሳይሆን ከአማጽያኑ በኩል ከሆነ በአሁኑ ሰዓት አስፈላጊው እርምጃ በሙሉ ተወስዷል ማለት ይችላልው። አሁን ሁኔታው በቁጥጥር ስር ውሏል። ከየት በኩል እንደመጣ አውቀው እየተከታተሉ ስለሆነ ቀደም ብሎ ያያችሁት ሁኔታ እንደገና አይከሰትም። ስለዚህ ረጋ ብላችሁ ተራመዱ።
ሁለቱን አገሮች በሚያዋስነው ድንበር ወደ ቻድ 1500 ሜትር ያህል ገባ ብሎ ባለው አካባቢ አንድ ጥይት መሬት ላይ አረፈ። ሌላም የተኩስ ድምጽ ተሰማ። ያን ሰዓት በስፍራው ተሰባስበው የነበሩት ስደተኞች ተደናግጠው ተበታተኑ።
ከተውም ዘገባ ወደ ሱዳን ይመለሰናል። የተባበሩት መንግስታት ድርጅትና አጋሮቹ ለሱዳን ስደተኞች መርጃ የሚውል $3 ቢሊዮን ድጋፍ እንዲያደርግ አዲስ ጥሪ አቅርበዋል። የተመድ ስደተኞች ከፍተኛ ኮሚሽነር አዲሱን ዓለም አቀፍ የድጋፍ ጥሪ ከትናንት በስቲያ ረቡዕ ግንቦት 9 ቀን 2015 ዓ.ም ያቀረቡት በሱዳን ያለው ግጭት ሁለተኛ ወሩን በያዘበት ወቅት ነው። ዓለም አቀፉ ድጋፍ በሱዳን ጦርነት ለተከበቡ ሚሊዮኖችና ግጭቱን እየሸሹ ወደ አጎራባሽ ሀገራት በመሰደድ ላይ ለሚገኙ በመቶ ሺዎች ለሚቆጠሩ ፍልሰተኞች እንዲደርስ የታቀደ መሆኑን ተመልክቷል። አሉላ ከበደ የዚህን ዘገባ ዝርዝር ነግረናል።
ሱዳን ውስጥ ባለው ቀውስ የተነሳ የርዳታ ፈላጊው ቁጥር እየጨመረ በመምጣቱ ለዚያች ሀገር ለሚሰጠው የሰብአዊ ምላሽ የተያዘው ቅድም በአንጻሩ ተሻሽሏል። እስከዚህ አመት መጨረሻ ድረስ 15 ሚሊዮን ዜጎችን ለመርዳት $2.56 ቢሊዮን በጀት ተጠይቋል። ይህም ከጥቂት ወራት በፊት ከነበረው $800 ሚሊዮን ጭማሪ ሲሆን እስከዛሬ ሱዳንን ለመርዳት ከተጠየቀው የርዳታ መጠን ትልቁ ነው። የተባበሩት መንግስታት ድርጅትና አጋሮቹ ልዩ የሱዳን ክልላዊ የስደተኞች ምላሽ እቅድ በመካከለኛው አፍሪካ ሪፐብሊክ፣ ቻድ፣ ግብጽ፣ ኢትዮጵያና ደቡብ ሱዳን ለሚገኙ ስደተኞች ከስደት ተመላሾችና እንዲሁም ተቀባዩን ማህበረሰብ ለመደገፍ $470.4 ሚሊዮን ይፈልጋል። ይህም ገንዘብ ስደተኞችን ከስደት ተመላሾችንና የሶስተኛ ሀገር ዜጎችን ጨምሮ ከ1 ሚሊዮን በላይ ሰዎችን ለመርዳት የታሰበ ነው። በኢትዮጵያ ከ20400 በላይ ሰዎች በአማራ ክልል ከመትገኘው የመተማ ከተማ መግባታቸውን የዓለም አቀፍ የፍልሰት ድርጅት IOM አስታውቋል። በተመሳሳይም ዓለም አቀፉ የስደተኞች ጉዳይ ተከታታይ ድርጅት በስፍራው ተገኝቶ ያለውን ሁኔታ ተመልክቷል።
ጋላባት ከድንበሩ መተላለፊያ አቅራቢያ እንገኛለን። ይህ በሱዳንና በኢትዮጵያ መካከል የሚገኝ የድንበር መተላለፊያ ነው። ኢትዮጵያ በወዲያ በኩል ከማዶኖ ያለችው የኢሚግሬሽን ባለስልጣናትን አነጋግረናል። አሁን በካርቱም ጦርነት እንደተከሰከሰ ከነበረው የተሻለ ስርዓት ያለው መሆኑን እየነገሩን ነው። እንደምታዩት በዚያ በኩል IOM ያዘጋጀ አውቶቡስ አለ። UNHCR, IOM, WFP እና ሌሎች በርካታ የመንግስታቱ ድርጅት ተቋማት ስደተኞቹን ተቀብለው በመርዳት ላይ ናቸው። አብዛኛው ህዝብ የሌላ ሶስተኛ አገራት ዜጋ ሲሆን ሱዳናውያን እና ወደ አገራቸው በመመለስ ላይ ያሉ ኢትዮጵያውያንም አሉባቸው። ከባለስልጣናት ጋር እየተነጋገርን ባለንበትም በተቻለ መጠን ሁኔታው ይረጋጋል ብለን ተስፋ እናደርጋለን።
የልጅነት ልምሻ ባሳደረባቸው ጉዳት በተሽከርካሪ ወንበር ገዛ የሚንቀሳቀሱት ኤርትራዊት ስደተኛ ከልጃቸው ከናታቸውና ከሌላ ዘመዳቸው ጋር በመሆን ከተጨናነቀው የስደተኛ መጠለያ ካምፕ ውስጥ ተቀምጠው ይታያሉ።
ጦርነቱ በተከሰከሰበት ወቅት ሆስፒታል ውስጥ ነበርን። እያንዳንዱ ታካሚ ነፍሱን ለማዳን መሮጥ ነበረበት። ግን ለቃ አንደፈ ህይወታችን እንደምታዩት ነው። ወደዚህ የመጣሁት ህይወቴን ለማዳን ነበር። አሁን ግን ያለሁት ከበዛ የስቃይ ስሜት ጋር እየታገልኩ ነው።
ቄስ ደሳለምስ ግና ሌላው ኤርትራይስ ደተኛ ናቸው። እንዲህ ሲሉ ነው ያሉበትንና ተስፋቸውን የገለጹት።
ብዙ ነገር እንጠብቃለን፣ ብዙም ተስፋ እናደርጋለን። ከዩኤንኤችሲአር ብዙ እንጠብቃለን። ከዚህ አስቸጋሪ ህይወት ወጥተን ጦርነት ወደሌለበት ሰላማዊ ህይወት ወደሚኖረን ቦታ መሄድ እንፈልጋለን። ህይወታችንን በብዙ መንገድ ለመለወጥ ተስፋ እናደርጋለን። እዚህ የምታዩዋቸው ሰዎች ሁሉ የሚጸልዩት ለዚያ ነው።
የመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽነር ዩኤንኤችሲአር እና የስደተኞችና ከስደት ተመላሾች አገልግሎት ድርጅት አርአርኤስ በጋራ በመሆን እንደ ብርድ ልብስ፣ የውባትን መከላከያ አጎበር፣ የመኝታ ምንጣፎች፣ የልብስ ማጠቢያ ሳሙናዎች፣ ባልዲና ጀሪካኖች ለስደተኞችና ለጥገኝነት ጠያቂዎች በማከፋፈል ላይ ይገኛሉ። በመተማ የጊዜያዊ ማቆያ ማዕከል ውስጥ የነበሩ 445 ስደተኞችና 227 ጥገኝነት ጠያቂ ቤተሰቦች በቅርቡ ከከተማይቱ 6 ኪሎ ሜትሮች ወጣ ብሎ ወደሚገኘው ጎርፉ ተራራ ወደ ተባለ ሌላ ጊዜያዊ ማቆያ ተዛውረዋል። በተመሳሳይም ባለስልጣናትና RRS በአማራ ክልል በምዕራብ ጎንደር ዞን ሁመራ አካባቢ የስደተኞችና ጥገኝነት ጠያቂዎች ቋሚ መጠለያ ካምፕ ለማቋቋም ማውጣት ማውረድ ይዘዋል። በሱዳን ባለፉት ጥቂት ሳምንታት ውስጥ የተካሄዱት ውጊያዎች በሀገር ውስጥ ከ840 ሺህ በላይ ሰዎችን ሲያፈናቅሉ ወደ ቻድና ግብጽ የሸሹትን ሱዳናውያን ጨምሮ ቁጥራቸው ከ220 ሺህ በላይ የሚገመቱ ስደተኞችና ከስደት ተመላሾች ያቺን ሀገር ጥለው እንዲሰደዱም አድርገዋል። ጦርነቱ ወደ አገራቸው በመመለስ ላይ በሚገኙ ደቡብ ሱዳናውያን ስደተኞችና ከስደት ተመላሾች ላይም አሉታዊ ተጽዕኖ አሳድሯል። አስቸኳይ መፍትሄ ካልተሰጠም ቁጥራቸው የበዙ ሌሎችም በደህንነት ለመቆየትና መሰረታዊ እርዳታ ፍለጋ ለመሰደድ መገደዳቸው አይቀሬ ነው። በመንግስታቱ ድርጅት የተለያዩ ክፍሎች በጋራ የሚወጠነው ይህ የስደተኞች ምላሽ እቅድ የተባለ ፕሮግራም መላው ማህበረሰብ በተባለ አቀራረብም ተቀባዩ ነገሮች የሚረዳ ሲሆን መንግስታትና ማህበረሰቦችን በመደገፍ ምላሹን እንዲያቀናጁም ይደግፋል። ፕሮግራሙ በተያያዘም ድንበር አቋርጠው ለመሰደድ ለተገደዱ ወገኖች የሰብአዊ ድጋፍ ለማቅረብ የ140 አጋሮችን ዘርፈ ብዙ የስትራቴጂና የፋይናንስ መስፈርቶች ይዘረዝራል።
አድማጮቻችን ያዳመጣችሁ ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት ስርጭታችን ነው። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛ አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ ቅንብራችን በትግራይ ክልል ጦርነቱ በፈጠረው ክፍተት HIV ከፍተኛ ስርጭት ማሳየቱን የሚመለከት ነው። በትግራይ ክልል በጦርነቱ ምክንያት በተፈጠረው ክፍተት የቫይረሱ መዛመት በከፍተኛ ደረጃ እየጨመረ ስለመሆኑ ምልክቶች መኖራቸውን የክልሉ ጤና ቢሮ የኤችአይቪ ኤድስ መከላከያና መቆጣጠሪያ አስተባባሪ ገለጸ። አስተባባሪው አቶ ፍስሐ ብርሃነ ለአሜሪካ ድምጽ በሰጡት ማብራሪያ ከጦርነቱ በፊት የጸረ ኤችአይቪ መድኃኒት ተጠቃሚ ከነበሩት ከ46,000 በላይ ሰዎች መካከል 13,000 የሚሆኑት የት እንዳሉ አናውቅም ብለዋል። በመቀለ ከተማ በሚገኘው ተስፋ ህይወት የሴቶች ኤችአይቪ ፖዚቲቭ ማህበር በበኩሉ በጦርነቱ ጊዜ በመድኃኒት እጦት 19 አባላቱ እንደሞቱበት ገልጿል። ለማህበሩ አባላት የጦርነት ወራት ከባድ እንደነበሩና ከሰላም ስምምነቱ በኋላ ግን የተሻለ ተስፋ ማግኘቱን ማህበሩ አመልክቷል። ሙልጌታ ጽባ ቀጣዩን ዘገባ ልኮልናል።
በትግራይ ክልል ጤና ቢሮ የኤችአይቪ ኤድስ መከላከያና መቆጣጠሪያ አስተባባሪ አቶ ፍስሐ ብርሃንም ለአሜሪካ ድምጽ በሰጡት ማብራሪያ በክልሉ ከጦርነቱ በፊት የቫይረሱ ስርጭት ለመቆጣጠር ከፍተኛ እንቅስቃሴ ይደረግ እንደነበር አስታውሰዋል። ሆኖም የክልሉ የጤና ዘርፍ በጦርነቱ ምክንያት በከፍተኛ ሁኔታ በመውደሙ በትግራይ የጸረ ኤችአይቪ መድኃኒት ተጠቃሚዎች ከሩብ በላይ የሚሆኑት ያሉበትን ሁኔታ ማወቅ እንዳልተቻለ አስተባባሪው ገልጸዋል።
ሲሽ የሚሆኑ መድኃኒት ተጠቃሚዎች ነበሩ። ስለዚህ እነዚህ መድኃኒት ተጠቃሚዎች በደንብ መድኃኒታቸውን እየወሰዱ ጥሩ ደረጃ ላይ የነበረንበት ሁኔታ ላይ ነበረው። አሁን ስናየው ከጦርነቱ በኋላ ግን ያው ለሚታወቀው ጦርነቱ በጣም ከፍተኛ ጉዳት ነው ያደረሰው ማለት ነው። በተለይ በትግራይ ጤና ስርዓት ላይ ከፍተኛ ውድመት አድርሶብናል። ከነበሩን 46000 መድኃኒት ተጠቃሚዎች ካረንትሊ ወደ 33000 አካባቢ ነው ያሉትና ጤና ተቋማት የዳሰሳ አጭር ዳሰሳ አድርገን ነበርና በዛ የታወቀ ነውና እሱም ስናየው አሁን ወደ 13000 የሚሆኑ የዘንድረገቡ አናጋቸው ግማሾቹ ሞቶ ሊሆኑ ይችላሉ፣ ወደ ሌላ ቦታም ሄደው ሊሆኑ ይችላሉና በድምር ስናይ እንደዚህ ያሉ መድኃኒት ተጠቃሚዎችም የጠፉበት የተሰወሩበት ሁኔታ ነው ያለውና ይሄን ስናይ የትግራይ የኤችአይቪ ስርጭት በጣም ከፍተኛና ፈተና ውስጥ እንደሚያስገባ ነው።
ጦርነቱ በተካሄደባቸው ጊዜያት የዓለም ጤና ድርጅት WHO ወደ ክልሉ ካስገባው በመጠን ውሱን የጸረ ኤችአይቪ መድኃኒት በቀር ከፍተኛ እጥረት እንደነበረም አቶ ፍሳ አውስተዋል። ከሰላም ስምምነቱ በኋላ ግን ወደ ክልሉ የጸረ ኤችአይቪ የድስ መድኃኒት መግባት መጀመሩን አስታውቀዋል። በመቀለ ከተማና አካባቢዋ የሚንቀሳቀሰውና ከ1000 በላይ አባላት ያሉት ተስፋ ህይወት የሴቶች ኤችአይቪ ፖዚቲቭ ማህበር ስራ አስኪያጅ ወይዘሮ መልከ አስገዶም ለርሳቸውና ለማህበሩ አባላት የጦርነቱ አመታት ከባድ እንደነበሩ አስረድተዋል።
በመድኃኒት እጥረት ላይ እንደ አንድ እንጀራ ተበድረህ እንግዳ መጥተህ ተበድረህ ተበላለህ አይደለም? እንግዳ መጥቶብኛ አንድ እንጀራ ስጥኝ ብለህ ተገረህ ተምጥተሰጣለህ። ስድስት ወር ሁለት ወር ካላት አንቺ ሁለት ወር ልትቆይ ካንቺ ቀንሰሽ ለአንዱም እንድትሰጪ 7-8 ክኒና ለ8 ቀን 5 ክኒና ለ5 ቀን 10 ክኒና ለ10 ቀን ስሰጥ ተከፋፍለን ስንጠቀም የሰነበት ነው። አንድ 19 ሰዎች መድኃኒት ተጥተው እቲስ ጋር መድኃኒት እንደተሰጣቸው ነው። መድኃኒትም የለም ተደራቢ በሽታም አላቸው፣ ሌላ ተጨማሪ በሽታም ያዘባቸው። በሕክምና ላይ በነጻ የሚያገኙት የነበረ በነጻ የለም፣ መድኃኒትም የለም። ከጦርነቱ ላይ 19 አባሎቻችን ያው አስቆጥር ያለው ሞተውብናል። እኛ በመቀሌ አካባቢዋን ያሉ አመተውብናል።
የሰሜን ኢትዮጵያን ጦርነት ተከትሎ በክልሉ ቫይረሱ በከፍተኛ ደረጃ እየተዛመተ እንደሚገኝ ጠቋሚ ምልክቶች መኖራቸውን የገለጹት አቶ ፍስሃም በጦርነቱ ወቅት በሴቶች ላይ የተፈጸሙ ጾታዊ ጥቃትና በኢኮኖሚያዊ ችግር ምክንያት ወደ ወሲብ ንግድ የሚገቡ ሴቶች ቁጥር መጨመሩ አብራርተዋል።
ትራንስፖርት አልነበረም፣ የመድኃኒት አቅርቦትም አልነበረም፣ የኮንዶም አቅርቦትም አልነበረም። እንደፈለገ ሰው መከላከል የሚችልበት ሁኔታ ሁሉም ነገር ያው የወደመበት ሁኔታ ነው የነበረውና ይሄን ሁሉን ድምር ስናየው ተፈናቃዮችም አሉ፣ የተፈናቀሉ ዜጎች አሉ። እነዚህም ስናያቸው በድምር የነዚህ ሁሉ እንቅስቃሴ የኤችአይቪ በሽታን ስርጭት እንደሚጨመር ነው የሚያመለክተን ማለት ነው።
በክልሉ በተወሰነ መልኩ የቫይረሱ ምርመራ እየተካሄደ ነው ያሉት አስተባባሪው በዚህም ስርጭቱ የመጨመር አዝማሚያ እንደሚያሳይ አመልክተዋል። ጾታዊ ጥቃት ከተፈጸመባቸው ሴቶች 5% ቫይረሱ በደማቸው እንዳለ በምርመራ መረጋገጡን ገልጸዋል። የስርጭቱ መጠን በትክክል ለማወቅ በቀጣይ ሰፊ ጥናት እንደሚያስፈልግ አቶ ፍስሐ ተናግረዋል። ተስፋ ህይወት የሴቶች ኤችአይቪ ፖዚቲቭ ማህበር ስራ አስኪያጅ ወይዘሮ መልካ በሰጡት አስተያየት ከሰላም ስምምነቱ በኋላ የተሻለ ተስፋ እንዳገኙ ገልጸዋል።
ሰላም ለራስ መድኃኒት ነው። ሰላም ለራስ አንተ ወለህ ስትገራ በሰላም ገብተህ በሰላም አድረህ ያለችን በልተህ ተለይለም ውሃ ጠጥተህ ብትውል ያው ሰላም ስለሚያሸንፍ ሰላም አለ። መድኃኒትም ደግሞ ትንሽ የተሻለ ከነበረው የሁለት ሳምንት ራቅ ያሉ የአንድ ወር ያለን ደግሞ 2-3 ሳምንት ስለሚሰጥ ያለ አሁንም መቀጠል ነው ያለበት።
በአሁኑ ጊዜ በክልሉ ጥቅም ላይ እየዋለ ያለው የቫይረሱ መመርመሪያ ለክልሉ ባለሙያዎች አዲስ መሆኑን የጠቀሱት አቶ ፍስሐ ብርሃነ የመመርመሪያው አጠቃቀም አስመልክቶ ስልጠና እየተሰጣቸው እንደሆነ አስታውቀዋል። ለአሜሪካ ድምጽ ሙልጌታ አጽባህም
ሙልጌታን አመሰግናለሁ። በማዳመጥ ላይ ያላችሁት ከአሜሪካ ድምጽ የሚተላለፈውን የአርብ ምሽት ስርጭታችንን ነው። በመቀጠል ደግሞ በብዙሃን መገናኛ የሴት ተንታኞች ተሳትፎ ዝቅተኛ መሆኑ ስለመገለጹ የሚናገረውን ዘገባ እናሰማችኋለን። የኢትዮጵያ የብዙሃን መገናኛ ባለሙያ ሴቶች ማህበር ሴቶች በዜናና በመረጃ ምንጭነት ያላቸው ተሳትፎ ከ12% እንደማይበልጥ በጥናት ማረጋገጡን አስታውቋል። የማህበሩ የቦርድ ሊቀመንበር ርብቃ ታደሰ ለአሜሪካ ድምጽ ሲናገሩ በብዙሃን መገናኛው ላይ ለሚታየው ዝቅተኛ የሴቶች ተሳትፎ የተለያዩ ምክንያቶች እንደሚቀርቡ ገልጸዋል። በዚህ ጉዳይ ለአሜሪካ ድምጽ አስተያየት የሰጡ ጋዜጠኞችም በልዩ ልዩ ርዕሶች ዙሪያ መረጃ የሚሰጡ ሴት ባለሙያዎች ማግኘት ከባድ እንደሆነ ተናግረዋል። ኢትዮጵያ የብዙሃን መገናኛ ባለሙያ ሴቶች ማህበር ይህን ችግር ለመቅረፍ ያግዛል ያለውን የሴት ባለሙያዎች መዘርዘር የመረጃ ቋት እንዳዘጋጀም ተሰምቷል። ገብረ ሚካኤል ገብረ መድን ቀጣዩን ዘገባ አልኳል።
የኢትዮጵያ የብዙሃን መገናኛ ባለሙያ ሴቶች ማህበር የቦርድ ሊቀመንበር ርብቃ ታደሰ በዘርፉ ያለውን የሴቶች ተሳትፎ የሚቃኝ ጥናት መደረጉን ጠቅሰው ተሳትፏቸውም ዝቅተኛ መሆኑን አረጋግጠናል ብለዋል።
የተለያዩ ጥናቶችን አድርገናል። ሴቶች ሚዲያ ላይ ያላቸው ራሳቸውን እንዴት ሪፕሬዘንት ያደርጋሉ? ይታያሉ ወይ? ይጠየቃሉ ወይ? በዜና ምንጭነት ራሳቸውን ያወጣሉ ወይ? በሌላ ሙያዊ የሆነ ትንተና ላይ ይሳተፋሉ ወይ? ውይይቶች በሚደረጉበት መድረክ ላይ ራሳቸውን ያወጣሉ ወይ የሚለውን ጥናት አድርገን ነበር ከቢቢሲ ሚዲያ ጋር ሰፖርት አግኝተን ማለት ነውና እዛ ላይ የሚታየው ከ12% ያልበለጠ እንደሆነ ነው የሴቶች ተሳትፎ በሚዲያ ማለት ነው። ለምንድን ነው የሚለውን ጥያቄ ብዙ ጊዜ ስናነሳ ከጋዜጠኞችም ከሌሎች ተቋማትም እናገኘው የታሉ የሚለው
በብዙሃን መገናኛ የሴቶች ተሳትፎ ለምን አናሳ እንደሆነ አስተያየት እንዲሰጡን የጠየቅናቸው ጋዜጠኞችም የተለያየ ምላሽ ሰጥተውናል። በሸገር ሬዲዮ በሴቶች ዙሪያ የሚያጠነጥን ይመችሽ የተሰኘ ፕሮግራም አዘጋጅ መልካም ሰው ሰለሞን ለችግሩ ምክንያት ይሆናል ያለችውን ነገር እንዲህ ታብራራለች።
ከሴቶች ሁልጊዜ ፐርፌክሽን ይጠበቃል። ስህተት አይታለፍም ብዙ ጊዜ ሴቶች ላይ ሴቶች ስለሆነች ነው የሚል ነገር ስላለ ብዙዎቹ ኤክስፐርትም ሆኑ በኃላፊነት ቦታም ላይ ያሉ የፖለቲካ ስልጣንም ላይ ያሉ ሴቶች ያንን በመፍራት ዝግጅት ይፈልጋሉ። ቀድመው ድንገት ጠርተዋቸው መጥተው ሊያወሩልህ አይችሉም። እንደዛ ሲሆን ብዙ ጊዜ ሴቶች ፈቃደኛ አይሆኑም። ለምን? ፐርፌክት የሆነ ፐርፌክሽን ስለሚፈልጉ ወይም ጥንቅቅ ያለ ነገር ይዘው መገኘት ስለሚፈልጉ ነው።
በአርትስ ቴሌቪዥን የሴቶችና ቤተሰብ ፕሮግራም አዘጋጅ የሆነችው እመቤት ደመቀ በበኩሏ ጋዜጠኞች ሴት ባለሙያዎችን በመረጃ ምንጭነት ለመጠቀም ስንፈልግ የተለያዩ ችግሮች ይገጥሙናል ትላለች።
ብዙ ጊዜ ሚዲያውን ስናየው እንደ ባለሙያ ሆኖ የሚቀርቡት መረጃ የሚሰጡት ኢንተርቪው የሚደረጉት በብዛት ወንዶች ናቸው። ሴቶችን ማግኘት በጣም አስቸጋሪ ነው። ሴት ባለሙያዎች ስለሌሉ አይደለም፣ አክሰሱም የለም። ምን ያህል ባለሙያ ሴት ባለሙያዎች አሉን ብሎ ሰርች ማድረጉ በጣም ያስቸግራል። እንደገና ደግሞ ሴቶቹም ራሳቸውን እንደ ወንዶቹ ወደ ሚዲያ አያመጡ። ጉዳዩን ታውቃለች በደንብ ያቺ ባለሙያ እዛ ጋር ሆና የምትሰራው ነገር ነው ውጤታማ የሆነችበት ነገር ነው። ግን ወደ ሚዲያ መምጣት ሴቶቹ ብዙ አለመዱ። ረምብ ነው ከልባቸው ነው የሚሰሩት። ውጤት የሚያመጣ ለውጥ የሚያመጣ ነገር ነው የሚሰሩት። ግን ደግሞ ራሳቸውን የሰሩትን ስራ ፕሮሞት ማድረግ ላይ ይቀራቸዋል። ወጥተው አይናገሩም ሚዲያ ላይ። የነሱም እንደ ኤክስፐርት መምጣት አለባቸው። የነሱ አመለካከትም ሚዲያው ላይ መስተናገድ አለበት እና ይሄ በጣም ስለሚጎል ለማህበረሰቡም ደግሞ የሚደርሰው መረጃ ግማሽ ያረጋዋል። ወንዶቹ ብቻ መጥተው ሴቶቹ ሲጠሩ ግማሽ መረጃ ነው የምንሰጠው። ይሄ ዓለም ደግሞ የሁለቱም ነው።
የኢትዮጵያ የብዙሃን መገናኛ ባለሙያ ሴቶች ማህበር በዘርፉ የሚታየውን የሴቶች ተሳትፎ ማነስ ለማስተካከል ያግዛል ያለውን የሴት ባለሙያዎች መዘርዝር አዘጋጅቷል። በመጽሐፍ መልክ የተዘጋጀው ይኸው መዘርዝር በብዙሃን መገናኛ ስራዎች ሊያግዙ የሚችሉ በተለያዩ መስኮች ያሉትን ሴት ባለሙያዎች ሙሉ መረጃ የያዘ ቋት ነው። የማህበሩ የቦርድ ሊቀመንበር ርብቃ ታደሰ የሴት ባለሙያዎች መዘርዝሩን ለማዘጋጀት ረጅም ጊዜ መውሰዱን ገልጸው በመጨረሻ ግን ሌሎችንም በሚያነሳሳ መልኩ ለህትመት መብቃቱን አመልክቷል።
አሁን እንግዲህ 197 ኤክስፐርቶችን ነው የሚያጠቃልለው እዚህ ውስጥ በፈቃደኝነት ላይ በመሆኑ ነው ያነሳው ቁጥሩ እንጂ ብዙ ሴት ባለሙያዎች አሉ። እኛ ሚዲያው ላይ የሴቶችን እይታ ለማብዛትና አሉ የሚለውንም ነገር ለማሳወቅ ያሉትንም በሙያቸው ራሳቸውንም ገልጠው ራሳቸውን ለማብራራት እንዲችሉ ለኛም ብቻ ሳይሆን ለራሳቸውም ፕሮሞት ለማድረግ የተሰራውና የዜና ምንጭ መሆን እንዲችሉ በየሚዲያው
የሚታየውን ክፍተት ለመሙላት እንዲያግዝ ነው። እንግዲህ
የሴት ባለሙያዎች መዘርዘር መዘጋጀት በብዙሃን መገናኛው ዘርፍ ያለውን አናሳ የሴቶች ተሳትፎን ለማሻሻል አንድ እርምጃ ወደፊት ይወስደናል የሚሉት የማህበሩ ቦርድ አባል መሰረት ከበደ በበኩላቸው የተዘጋጀው የመረጃ ቋት በህዝቡ ዘንድ ያለውን የተሳሳተ ግንዛቤ ለመቀየር እንደሚያግዝም ተናግረዋል።
አንድ አመለካከት አለ ሴቶች በተወሰኑ ሙያዎች ብቻ ነው ያሉት በሚባላል። አሁን ይሄኛውን ለመቅረፍ ያግዛል። ሴቶች በበርካታ መስኮች ውስጥ አሉ። ቁጥራቸው ለንስም ሊበዛም ይችላል። ሴቶቹ ለምንድነው የመረጃ ምንጭና የዜና ምንጭ ማድረግ የሚያስፈልገው? ምክንያቱም በርካታ ብዙ ሴቶች በእነዚህ ሴቶች መነሳሳት ያለባቸው ሴቶች አሉ። ወጣቶችም ሊሆኑ ይችላሉ፣ ጎልማሶችም ሊሆኑ ይችላሉ። ስለዚህ እነዚህ ሴቶች መነሳሳት ስላለባቸው ይሄንን የመረጃ መዘርዝር አዘጋጅተን ማቅረብ አለብን፣ ማስተዋወቅ አለብን።
የሴት ባለሙያዎች መዘርዝሩን ለማስመረቅ በተዘጋጀው ስነ ስርዓት ላይ የተገኙ ተሳታፊዎች በብዙሃን መገናኛ ዘርፉ ላይ ያለውን የሴቶች ተሳትፎ ለማሳደግ የሚመለከታቸው አካላት በትኩረት ሊሰሩ እንደሚገባቸው አሳስበዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን እናመሰግናለን። ለምሽቱ ከያዝንላችሁ ሌሎች ዘገባዎች መካከል ወደ አንደኛው ስንሻገር በሻድ የሱዳን ፍልሰተኞች ቁጥር በሳምንት ውስጥ በእጥፍ መጨመሩ ተሰምቷል። በሱዳን በሁለቱ ተፋላሚ ኃይሎች መካከል ውጊያው ከተቀሰቀሰ ካለፈው ወር ወዲህ ወደ ቻድ የፈለሱት ሱዳናውያን ቁጥር ባለፉት ሳምንታት ውስጥ በእጥፍ ጨምረው 60 ሺህ መድረሱን የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር አስታውቋል። አብዛኞቹ ፍልሰተኞችም ሕፃናትና ሴቶች እንደሆኑ ተገልጿል። ሄነሪ ዊልኪንሰን ቦሮታ በቻድ አዲስ በተመሰረተው የስደተኛ መቀበያ ጣቢያ የደረሱ ፍልሰተኞችን አነጋግረው ያስተናደውን ኤደን ገረሙት አስተማናለች።
ግብረሰናይ ቡድኖች ባለፈው ሳምንት ከሱዳን በመነሳት ቻድ የገቡትን 30 ሺህ የሚደርሱ ስደተኞች ለማገዝ እየታገሉ ነው። ይሁን እንጂ የመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽን ካሮፓያኑ ሚያዝያ 15 2023 አንስቶ ወደ ቻድ መግባት የጀመሩት ስደተኞች ቁጥራቸው በእጥፍ አድጓል ይላል። አዳዲሶቹን ስደተኞች ባሉበት ቦታ ለመጎብኘት የአሜሪካ ድምጽ ዘጋቢ ከቻድ ዋና ከተማ ኢንጀሚ ባሮፕላን ብሎም ደግሞ በቻድና በሱዳን ድንበር ላይ የምትገኘው የገጠር ከተማ ወደሆነችው ቦራታ ለመድረስ የአራት ሰዓት መንገድ በመኪና ተጉዞ ደርሷል። በዚህ ስፍራ ከዚህ ቀደም ያልነበረ ከተማ የሚያህል አዲስ ሰፈራ ተመስርቷል። ስደተኞቹ የመጡት አረብ ሱዳናውያን ጥቁሮቹን ሱዳናውያኖች ከመያሸብሩበትና በማህበረሰቦች መካከል የሰፈነ ህገ ወጥነት እንዲሁም በጥብጥ ካለበት ከምዕራባዊ ዳርፉር ነው። ከድጃ አርበርብን አብድራህማን ለአሜሪካ ድምጽ ከቦራታ መምጣቷን አስታውቃለች። በግጭቱ ምክንያት ከኮንጋን የመጣ ነው። እጅግ ብዙ ሽብርተኞች አሉ። ለዛ ነው ብዙ ስደተኞች ወደዛ የፈለሱት። ይህንን ብቻ ነው ይዤ መውጣት የቻልኩት። እዚህ ያለነው ለምግብና ለደህንነት ነው ሲሉ ነበር የተናገሩት። ይህ እንዲህ እንዳለ አይዛክ ባካር በቦራታ ካለፈው ሳምንት ጀምሮ መኖር ጀምሯል። ከመሸሹ በፊት ታጣቂ ቡድኖች ይኖሩበት የነበረውን ኮንጋ ከተማ ሲያወድሙ ተመልክቻለሁ ይላል።
ገንዘብ ለመዝረፍ የሰዎችን ቤት እየሰበሩ ነው የሚገቡት። ገንዘብ ካላገኙ በጉልበት ከመኖሪያ ቤት አስወጥተው ወደ ደቡብ ይልኩሃል አለያም ይገድሉሃል። ሰዎች ሲገደሉ አይቻቸዋለሁ። ስልክ ቢኖረኝ ኖሮ በቪዲዮ እቀርጸው ነበር።
የቦራታ ከንቲባ ቶኮ ባህት ስደተኞችን በመቀበላቸው ደስተኛ መሆናቸውን ይናገራሉ። ከንቲባው ድንበር ተሻግረው ካሉ ማህበረሰቦች ጋር የሳቸው ማህበረሰቦች ትስስር እንዳላቸውም ያነሳሉ። ይሁን እንጂ የእርዳታ አቅርቦት እጥረት አለ።
እነዚህ ሰዎች እጅግ በጣም ብዙ የምግብና በተለይም ደግሞ የውሃ እርዳታ ይሻሉ። ዝናብ ባለመኖሩ የውሃ እጥረት አለ። እርዳታ የሚሹ ህጻናትና ስራ የሌላቸው ስደተኞች አሉ።
የመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽን መሰረታዊ መጸዳጃዎችን ቢያዘጋጅም ነገር ግን በውሃ አቅርቦት ዙሪያ ብዙ መሰራት አለበት ሲል ያስጠነቅቃል። ዩጂን ቢዩን የኮሚሽኑ ቃል አቀባይ ናቸው። ፍላጎቱ እጅግ ግዙፍ ነው። ነገር ግን የኛ የድጋፍ አቅርቦት በፈንድ የተነሳ እጥረት ገጥሞታል። የዓለም አቀፉ ማህበረሰብ ድጋፍ እንዲያደርግ እንዲሁም ደግሞ ለአዲስ መጪዎቹ ድጋፍ ማድረጉን እንዲቀጥል ጥሪ እያደረግን ነው ብለዋል። በቻድ የዝናብ ወቅት በዚህ ወር ይጀምራል። ወደ ቦራታ የሚወስደው ጉድጓዳማ መንገድም በቅርቡ በውሃ ሊሞላ ስለሚችል አካባቢውን መድረስ ለእርዳታ ሰጪ ቡድኖች አዳጋች ይሆናል። ለሄነሪ ዊልኪንስ ዘገባ አደን ገረመው ከዋሽንግተን ዲሲ።
አድማጮቻችን እንዲሁም ተመልካቾቻችን ለምሽቱ ያስተናዳልናቸው ዝግጅቶች በዚሁ ተጠናቀዋል። ሳስተናግዳችሁ ያመሸው ታፕታሙ ዝዩም ነኝ። ብርሃን ኃይሉ ደግሞ በቅንብሩ አብራን ቆይታለች። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። አብራችሁን ስለነበራችሁ በድጋሚ እናመሰግናለን። ከመላ የቪኦኤ ባልደረቦቼ ጋር በመሆን በዚሁ ተሰናበታችኋለሁ። መልካም የሳምንት መገባደጃ ይሁንላችሁ። Thank you.